Laudetur Jesus Christus, it barek Jesus Christus. Ye, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat skan sat tokul be 9650 kHz weyin be 31 meter band mata ka and sat tokul ska 2 sat be 11625 kHz weyin be 26 meter band be 13765 kHz weyin be 22 meter band ye qedist member zenaochinna yeteleyayu alemawi merejawochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ራዲዮ የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክብራንና ክብራት አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን ያማረኛው ስርጭት ክፍል የሚቀርብላችሁን የረቡ የመጋቢት 13 2009 ዓ.ም ምረት ዕለታዊ ዝግጅታችን ነው። በዛሬው ዕለት ዝግጅታችን የቅድስ መንበር አቤት ተግባራትን ዳሰሱና ከቅድስት መንበር ጋር ተያያዥነት ያላቸውን ዜናዎችን በተጨማሪም ከአለም ዙሪያ ያገኘናቸውን ትኩስ ዜናዎችን ወደናንተ እናቀርባለን። በዛሬው ዝግጅታችን በየካቲት 12 2009 ዓ.ም ተመረተ የተጀመረውን ያብይ ጾምን አስመልክተን ለናንተ አድማጮቻችን በተከታታይ በማቅረብ ላይ የምንገኘውን አስተምሮ ክፍል 11 እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕና እሁድለት በቅዱስ ጴጥሮስ አደባባይ የተክላላ አስተምሮ እንደሚያደርጉ ይታወቃል። በዛሬው ዕለት ማለትም በመጋቢት 22 2009 ዓ.ም ምረት በቅዱስ ጴጥሮስ አደባባይ ይህንን ቅዱስነታቸው ያስተላለፉትን የተክላላ አስተምሮ ለመከታተል ለተገኙ ያገር ጎብኚዎችና ምዕመናን ቅዱስነታቸው ያስተላለፉት አስተምሮ ከዚህ በፊት በተከታታይ የክርስቲያን ተስፋ በሚል አርዕስት ያደረጉት አስተምሮ ቀጣይ ክፍል እንደነበረም ለመረዳት ተችሏል። ቅዱስነታቸው በዛሬው አስተምሯቸው እንደገለጹት
Già da alcune settimane l'apostolo Paolo ci sta aiutando a comprendere meglio in che cosa consiste la speranza cristiana. E l'apostolo ci aiuta a capire cosa è quello. Oggi lo fa accostandola a due atteggiamenti quanto mai importanti per la nostra vita e la nostra esperienza di fede.
ከጥቂት ሳምንት በፊት ቅዱስ ሐዋርያ ጳውሎስ የክርስቲያን ተስፋ ምን ማለት እንደሆነ በጥልቅ እንድንረዳና እነዛ ነገሮች ምን እንደሆኑ እንድንረዳ ረድቶን ነበር። ዛሬ ደግሞ ከዚህ ጋር ተያያዥነት ያላቸውን ህይወታችን እና እምነታችንን እንድንለማመድ በጣም አስፈላጊ የሆኑትን ጽናትና መጽናናት የሚባሉ ሁለት ባህሪያትን ያቀርብልናል።
በማለት አስተምሯቸውን የጀመሩት ቅዱስነታቸው ዛሬ ባዳመጥነው ሐዋርያው ጳውሎስ ወደ ሮሜ ሰዎች በጻፈው መልእክት ውስጥ እንደ ተጠቀሰው ጽናትና መጽናናት የሚሉት ቃላት ሁለት ጊዜ ተጠቅሰው እናገኛለን ካሉ በኋላ የመጀመሪያው ከመልእክቱ ጋር ተያያዥነት ባለው መልኩ የተጠቀሰ ሲሆን ሁለተኛው ደግሞ ከእግዚአብሔር ራሱ ጋር በማዛመድ የተጠቀሰ መሆኑን ቅዱስነታቸው አብራርተዋል። ታዲያ የነዚህ ሁለት ባህሪያት ማለትም ጽናትና መጽናናት የሚሉት ቃላት ጥልቅና ዑነተኛ ትርጉማቸው ምንድነው? በምን አይነት መንገድ ነው የተስፋነው ነተኛነት እንድንረዳ ብርሃን የሚሆኑን በማለት ጥያቄ ማንሳታቸውም ተገልጿል። ጽናት የሚለውን ቃል ትግስት ማድረግ ማለት እንደሆነ አድርገን መተርጎም እንችላለን። አንድ ነገር የመቋቋም ችሎታ፣ በትክሻችን ነገሮችን መሸከም፣ ታማኝ ሆነን መኖር፣ ምንም እንኳን አንዳንድ የሸክማችን በጣም የሚከብደንና ልንቋቋመው የማንችለው አይነት ቢሆንም በዚህም የተነሳ አሉታዊ በሆነ መልኩ ፈተናዎች ቢደርሱብንና ውሳኔ ብናደርግም ጽናት ሁሉን ነገር እርግፍ አድርጎ በመተው ወደፊት መጓዝ ማለት ነው ብለዋል። መጽናናት የሚለው ቃል ግን በማንኛውም ሁኔታና አጋጣሚ የሚገጥሙን ነገሮች ሁሉ በጸጋ መቀበል ማለት ነው በማለት አስተምሯቸውን የቀጠሉት ቅዱስነታቸው ተስፋን በመንቆርጥባቸውና በስቃይ ውስጥም በመንገባባቸው ወቅቶች ሁሉ እግዚአብሔር ከኛ ጋር መሆኑንና የርሱ ምህረት እንደሚጎበኘን አምኖ መቀበል ማለት ነው ብለዋል። ዛሬ ቅዱስ ሐዋርያ ጳውሎስ እነዚህን ጽናትና መጽናናት የሚሉትን ሁለቱን ባህሪያት ለየት ባለ ሁኔታ በመጽሐፍ ቅዱስ አማካይነት መረዳት እንደምንችል ያስተምረናል ያሉት ቅዱስነታቸው እርግጥ ነው የእግዚአብሔር ቃል በቀዳሚነት በኢየሱስ ላይ እይታችንን እንድናደርግ ያስተምረናል ካሉ በኋላ በሚገባ ኢየሱስን እንድናውቀውና ሁልጊዜ እርሱን በመምሰል እንድንኖርም ያስተምረናል ብለዋል። በሁለተኛም ደረጃ የእግዚአብሔር ቃል ጌታ በእውነት የጽናትና የመጽናናት አምላክ መሆኑን ይገልጽልናል በማለት አስተምሯቸውን የቀጠሉት ቅዱስነታቸው ጌታ ሁልጊዜ በፍቅሩ ለእኛ ታማኝ ሆኖ በጽናትና በፍቅሩ ከኛ ጋር በመሆን ቁስላችንንም በመልካምነቱና በምህረቱ በመዳሰስ መጽናናትን ይሰጠናል ብለዋል። ውድ ወንድሞቼና እህቶቼ እግዚአብሔር ለሚያደርግልን መልካም ነገሮች ሁሉ ቃሉ እንደሚያዘን መጠን የሚገባውን ያህል ምስጋና ቸረነው አናውቅም ያሉት ቅዱስነታቸው መጽሐፍ ቅዱሳችን ጌታችን ኢየሱስ ክርስቶስ የጽናትና የመጽናናት አምላክ እንደሆነ አድርጎ ያቀርባል ብለው በዚህ ምክንያት የኛ ተስፋ የሚመነጨው ከራሳችን ብርታትና ኃይል ሳይሆን በእግዚአብሔር ላይ በመተማመንና በፍቅሩ በመታመን በአጠቃላይም በእግዚአብሔር ኃይልና በእግዚአብሔር ጽናት ላይ መተማመን ያስፈልጋል ካሉ በኋላ ለዕለቱ ያዘጋጁትን አስተምሮ አጠናቀዋል።
ቅዱስ አባታችን ርእሰ ሊቃነ ጳጳሳት ፍራንሲስ ፊታችን ወርሃ ሚያዝያ 9 ቀን እንደ ጎርጎሪዮስ አቆጣጠር በሀገረ ስብከት ደረጃ የሚከበረውን 32ኛው ዓለም አቀፍ የወጣቶች ቀን ተንተርሰው ለዓለም ወጣቶች ቪዲዮ መልእክት አስተላልፏል። ቅድስነታቸው ለዓለም ወጣቶች ባስተላለፉት ቪዲዮ መልእክት የተወደዳችሁ ወጣቶች ዓለምን ከጨካኝ ገጽታዋ አላቃችሁ ሰብአዊ ዓለም ትሆን ዘንዳ ለማገዝ ትችላላችሁ ብለዋል። ፊታችን ሚያዝያ ወር 9 ቀን እንደ ጎርጎሪዮስ አቆጣጠር በላቲን ስርዓተ አምልኮ ዕለተ ሆሳዕና መሆኑ ይታወቃል። ቅድስነታቸው በዚሁ በእስፓኛ ቋንቋ ለዓለም ወጣቶች ያስተላለፉት ቪዲዮ መልእክት እንዳሉት የተወደዳችሁ ወጣቶች ያለፈው ዓመት 2016 አድማጮች አቆጣጠሩ ሁሉ እንደ ጎርጎሪዮስ ነው በፖላንድ ክራኮቪያ ላይ በጋራ ያሳለፍነው ዓለም አቀፍ የወጣቶች ቀን ሳስታውሰው በደስታ ነው። እግዚአብሔር ከፈቀደም የሚቀጥለው ዓለም አቀፍ የወጣቶች ቀን በ2019 በላቲን አሜሪካ ፓናማ ላይ እንገናኛለን ሲሉ ቅድስነታቸው አክለዋል። ቅድስነታቸው ንግግራቸውን በማያያዝ ፊታችን ዓመት 2018 ቫቲካን ውስጥ ወጣቶች እምነትና መንፈሳዊ ጥሪ ትኩረት የሰጠ የጳጳሳት ሲኖዶስ እንደሚከናወን አስታውሰው ፓናማ ላይ እንዲከናወን ከታቀደው የዓለም የወጣቶች ቀን የተሳሰረ እንዲሆን ያላቸውን ከፍተኛ ደስታ ግልጧል። ሁሉም የወጣቶች ዓለም አቀፍ ቀኖች፣ የወጣቶች ጉዞ፣ የወጣቶች ተስፋ በቅድስት ድንግል ማርያም ወላዲተ አምላክ የተሸኘ እንዲሆን ቅድስነታቸው በተጨማሪ አሳስቧል። አያይዘው እናንተ የተወደዳችሁ ወጣቶች ለቤተ ክርስቲያንና ለዓለም ህብረተሰቦች ታስፈልጋላችሁ። በዚህ ዓለም ላይ የምትጫወቱት ሚና አዎንታዊ ከመሆኑ ባሻገር ለሰላም መረጋጋትና ፍትህ ለማምጣት ክህሎት አላችሁ ብለዋል ርዕሰ ሊቃነ ጳጳሳት ፍራንሲስ። ወጣቶች እግዚአብሔርን ማዕከል ያደረገ ሕይወት እንዲያሳልፉ፣ ከእሱ ጋር እንዲጓዙ፣ ሕልውናቸው ከእግዚአብሔር ፍቅር ጋር የተሳሰረ እንዲሆንም ወጣቶችን መክረዋል። ወጣቶች ለምድራዊ ሕይወታቸው ትርጉም እንዲሰጡት፣ የሕይወት ትርጉም በሚገባ እንዲረዱትም አሳስበዋል ቅድስነታቸው። ርዕሰ ሊቃነ ጳጳሳት ለዓለም ወጣቶች ባስተላለፉት ቪዲያው መልእክት በማያያዝ ወጣቶች መጽሐፍ ቅዱስ እንዲያነቡ፣ ሥርዓተ ቅዳሴ እንዲከታተሉ፣ የመንፈሳዊ ደብተር ማስታወሻ አንግበው እንዲዞሩም መክረዋል።
የካፑቺን ንዑሳን አሃው ማህበር አባል ሰባኪ ቤተ ጳጳስ አባራኔሮ ካንታላሜሳ ለርፓና ቆጣጥር መጋቢት 18 ቀን 2017 ዓ.ም ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮና መላ የቅርብ ተባባሪዎቻቸው የኩላይት ቤተ ክርስቲያን የበላይ ጳጳሳዊ አብያተ ምክር እንዲሁም ቅዱሳን ማህበራት ሊቀመናብርትንና ህየንታዎችን ያሳተፈ በሐዋርያው መንበር በሚገኘው እመመድኃኔ ዓለም ቤተ ጸሎት የአብይ ጾም ሁለተኛ ስብከት ማቅረባቸው የቫቲካን ሬዲዮ ልእክት ጋዜጠኛ አድሪያና ማሶቲ ገለጡ። አባ ካንታላሜሳ ለርፓና ቆጣጥር መጋቢት 9 ቀን 2017 ዓ.ም በመንፈስ ቅዱስ ተመርቶ ካልሆነ በስተቀር ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 በማለት አስምሮበት ከነበረው ሐሳብ በመንደርደር የመጋቢት 18 ቀን ስብከታቸውን ሲያቀርቡ ከጥንት ጀምሮ በዚያ የድህነት ምንጭ የሆነው በክርስቶስ መለኮታዊነት ላይ የጸናው የቤተ ክርስቲያን እምነት በማስታወስ ለእያንዳንዱ ክርስቲያን እምነት ማለት ምን ማለት ነው የሚል ጥያቄ በማንሳት በዚያ የኒቅያ የማይለወጥና የማይሻር በማለት ያሰፈረው ጠመቅ ውሳኔ ላይ ተንተርሰው ለአብ አንድያ ልጅ በሆነው በጌታችን በኢየሱስ ክርስቶስ እናምናለን ብለን ለማረጋገጥ ከአብ ጋር የሚስተካከል ሁሉ በእርሱ ለሆነው ኢየሱስ አምልኮና ስግደት ለማቅረብ የመጽሐፍ ቅዱስና የአይሁድ ባህል ብቻ በቂ መሰረት ነው። ሆኖም ይህ በአንድያ በአብ ልጅ በጌታችን በኢየሱስ ክርስቶስ እናምናለን የሚለው የንቅያ ውሳኔ በዚያ በተለያዩ ብዙ ጌቶች ለሚያመልክ በግሪክ ሮማዊ አረሜን ባህል ውስጥ ይኖር ለነበረው አረማዊ ሕዝብ እጅግ አስፈላጊ ነበር። ይህ አንቀጸ እምነት ለገዛ ራሱ አዲስ ግኝት አልነበረም። ምክንያቱም ቤተ ክርስቲያን ከጥንት ጀምራ በክርስቶስ መለኮታዊነት እምነት ነበራትና። ስለዚህ የንቅያ አበው በዚያ በጠመቅ ሃይማኖታዊ ትምህርት ውሳኔ አማካኝነት በክርስቶስ መለኮታዊነት አምናለሁኝ የሚለውን የቤተ ክርስቲያን እምነት ለሚያሰናክሉና ይፈጸሙ የነበሩትን ድንግርግሮችን ሁሉ ለምሳሌ በግሪክ ባህል መለኮታዊ ባህሪ አይወለድም የሚለውና ይህንን መሳይ ትምህርቶችን ለማስወገድ ያለመ ነበር። የክርስትናው እምነት ወልድ ከእውነተኛው አምላክ የተወለደ በእግዚአብሔርና በፍጥረት ዘንድ የሚያገናኝ ወይንም አስታራቂ መለኮት መሆኑ የሚያረጋግጥ ነው። የንቅያው እምነት ውሳኔ በሁሉ ባህልና በሁሉም ዘመናት ክርስቶስ እግዚአብሔር ተብሎ እንዲታወጅ ሲያስብ ተያይዞ የሚመጣ ወይንም የሚመነጭ በሁለተኛ ደረጃ የሚቀመጥ አለመሆኑ አስተውል ለማለት ነው። በቴዎሎጂያዊ ክርክር አታናሲዮስና ሌሎች ጥበብቃውያን ማለትም ወግ ጠበቀ ቴዎሎጂያውያን ይህንን ሐሳብ ማመንጨት የሚችሉት ከማውጣትና ከማውረድ ወይንም ከመመራመር ብቃት ሳይሆን የህይወት የቤተክርስቲያን ተመክሮ በማስተንተን ነው። ይህ ደግሞ ድህነት በኢየሱስ ክርስቶስ መሆኑ የሚያረጋግጥ የመንፈስ ቅዱስ ተግባር ነው። ክርስቲያናዊ እምነት ይላሉ አባ ካንታላሜሳ የክርስቶስ መልኮታዊነትን የሚያምን ነው። ይህ እምነት ደግሞ ኢየሱስ ክርስቶስ በክርስቲያን ማህበረሰብና በማህበረ ክርስቲያን ያለውና የሚሰጠው ቦታ ምን ይመስላል? ምን አይነት ቦታ ነው የሚሰጠው የሚለውን ጥያቄ አንስተው ስለዚህ ጉዳይ በባህል በተለያየ መጽሐፍትና በኪነ ፊልም ደረጃ ብዙ ይነገራል ይባላልም ብለው ሆኖም በእምነት ደረጃ ስንመለከት ብዙውን ጊዜ የሚዘነጋና የሚያወክ መዘንጋት ከመሆን አልፎ የማግለል አዝማሚያ ይታያል። በስነ ጽሑፍ በድርሰትና በኪነ ፊልም ስለ ኢየሱስ ክርስቶስ ብዙ ተብሏል እየተባለ ነገር ግን በሕይወታችን ሲዘነጋ ይታያል። ቦታ የማይሰጠው ህላዌ ይሆናል። በአውሮፓ አማንያን ነን የሚሉ እምነታቸውን ምን ላይ ነው የሚያጸኑት? በአጠቃላይ በአንድ ልዑል የላቀ ህልወተ ኃይል አንድ የላቀ ኃይል አለ ብለው ማመን ላይ እንጂ ክርስቲያናዊ እምነት ጋር ምንም የሚያገናኝ የለውም። ይህ አይነቱ አዝማሚያ ማለትም በአንድ የላቀ ኃይል ላይ የሚኖር እማኔ ለገዛ ራሱ ብዙ የስነማ ሀበራዊ አጥኚዎች እንደሚሉት ባለፈው ጥንታዊ ዘመን ከክርስትና እምነት ጋር የተቀላቀለ ዝንባሌ እንደነበር ይናገራሉ። እንዲህ ባለ እምነት ውስጥ ኢየሱስ ክርስቶስ ይዘነጋል። በክርስቶስ መለኮታዊነት ላይ እምነትን የመፈለግ ጉዳይ ካለመንም መጠራጠር በሙላት አስፈላጊ ነው። ኢየሱስ እኔ የዓለም ብርሃን ነኝ፣ መንገድ ሐቅና ሕይወት ነኝ ብሏል። እኛ በወቅታዊ ዓለም ያንን እናንተ ሳታውቁት ነገር ግን እምትፈልጉት ማን መሆኑ እናበስራቸዋለን። ያንን ሳይረዱት የሚፈልጉት ማን መሆኑ ለማበሰር የተጠራን ነን ያሉት አባ ካንታላሜሳ አያይዘው ኢየሱስም ያ እናንተ እምታዩትን የሚያዩ ብፁዓን ናቸው፣ ያዩት ለነዚያ ላላዩት በማበሰር እነርሱ ባዩት እውነት ላይ እንዲያምኑና ያዩትን ለሌሎች በእምነት እንዲያዩ ያደርጋሉ። ይህ ደግሞ ሳዩ የሚያምኑትን ብፁዓን የሚያደርጋቸው እምነት ነው እንዳሉ የቫቲካን ሬዲዮ ለእክት ጋዜጠኛ ማሶቲ አስታወቀዋል። አባ ካንታላሜሳ ያቀረቡት ሁለተኛው የአብይ ጾም ስብከት ሲያጠቃልሉ እኛ አማንያን በክርስቶስ የምናምን መሆናችን የማናስተነትን ከሆን እንግዲህ ተለውጠንና መለስ ብለን የምናስተነትንበት ወቅት ደርሷል። ማህበረ ክርስቲያን ከሌሎች በላይ ደስተኞች የሚያደርጋቸው ነገር ከሌላቸው እንዴት ብለው ብፁዓን ሊባሉ ይችላሉን? ለምንስ ብዙዎች በተለያዩ የዓለማችን ክልል በክርስቶስ ላይ ባላቸው እምነት ምክንያት የሚገደሉት? ለዚህ ጥያቄ መልስ ኢየሱስ እንደሚለውም ስላያችሁና የሕይወትና የሞትን ትርጉም ስለተረዳችሁ የእግዚአብሔር መንግሥት የእናንተ ነው ማለት ገና ቀደም ተብሎ የእግዚአብሔር መንግሥት አባላት እንድትሆኑ ተደርጓልና የዚህ ቀዳሚ መሆናችሁንም ገና ከወዲሁ እያጣጣማችሁት ትገኛላችሁ። እኔ ያለሁላችሁ ናችሁ። በእውነት ይህ አለሁልህ አለሁልሽ የሚለው ቃል አንዲት ሙሽራ ከሙሽራዋ አንድ ሙሽራ ከሙሽራይቱ የሚጠበቅ ቃልና ተግባርም ነው። ይህ ነው ደስተኛ የሚያደርገው። ኢየሱስ እንዲህ የምትለውና ሙሽራ እምትሆነው ቤተ ክርስቲያን የሚገባው ነው። ተገቢዎቹና የሚገቡት እንሆንለት። ኢየሱስ ደስተኞች እንደሚያደርገን የሚሰማቸው ካልሆን በሱ ደስተኞች እንዳንሆን የሚያሰናክለን ሁሉ ምን ይሆን ብለን ለመለየት ገዛ ራሳችንን እንመርመር እንዳሉ ለእክት ጋዜጠኛ አድሪያና ማሶቲ ገልጠዋል።
በቅድስት ሀገር ኢየሩሳሌም በሚገኘው የቅዱስ መቃብር ባዚሊክ ለ10 ወራት ያህል የተደረገለት እድሳት መጠናቀቁና በስርዓተ ቅዳሴ መጀመሩ ከቦታው የደረሰ ዜና አመልክቷል። የእድሳት ሥራ የምእመናንና ሀገር ጎብኚዎች ጉብኝት አቋርጦ ወይም ተቋርጦ መኖሩ ያመለከተ ዜና እንደሚያመለክተው አሁን የቅዱስ መቃብሩ ባዚሊክ በር ለሁሉም ክፍት ሆኗል። ፊታችን ሚያዝያ ወር 16 ቀን 2017 እንደ ጎርጎሪዮስ አቆጣጠር በስርዓተ ላቲን አምልኮ የመድኃኔ ዓለም ኢየሱስ ክርስቶስ ትንሣኤ ክብረ በዓል ተከብሮ የሚውልበት ሲሆን እድሳት በተደረገለት የቅዱስ መቃብር ባዚሊክ ስርዓተ ቅዳሴ እንደሚፈጸም ተመልክቷል። በቅድስት ሀገር ኢየሩሳሌም የቅዱስ መቃብር ባዚሊክ የእድሳት ሥራ ያካሄደ ወርልድ ሞኑመንትስ ፋንድ የዓለም ሐውልቶች ማኅበር መሆኑ ተያይዞ ተገልጠዋል። የቅዱስ መቃብር ጥበቃ የበላይ ኃላፊ ፍራንቸስካዊ ጥቀ ክቡር ካህን አባ ፍራንቸስኮ ፓቶን እንደገለጡት ክርስቲያናዊ ቅዱሳን መካኖች ለትንሣኤ ክብረ በዓል ኢየሱስ ክርስቶስ ለተሰላሚዎች ሁሉ ክፍት መሆናቸው አስታውቋል። ፊታችን ሳምንት መጀመሪያ ሰሞን ሰኞ ሚያዝያ 27 ቀን 2017 እንደ ጎርጎሪዮስ አቆጣጠር በምዕራባዊ አፍሪካ ኮንጎ ሪፐብሊክ ላይ ሀገሪቱ ውስጥ አዲስ የብሔራዊ አንድነት መንግሥት ለመመስረት የሚያስችል ውል እንደሚፈረም ፊደስ አገልግሎት ዜና ሀገሪቱ ውስጥ ሊቀ ጳጳሳት ምቦንዳካ ቢኮሮ እና ረዳት ፕሬዝደንት ረኪበ ጳጳሳት ብፁዕ አቡነ ፍሪዶሊን አምባጎን ጠቅሶ አመልክተዋል። የኮንጎ ሪፐብሊክ ካቶሊካዊት ቤተ ክርስቲያን በመንግሥትና የፖለቲካ ተቃዋሚዎች መካከል ያለውን አለመግባባት በሰላማዊ መንገድ ለመቅረፍ ጣልቃ ከገባች ረጅም ጊዜ ማለፉና ጣልቃ ገብነቱ ስኬታማ መሆኑም ተገልጠዋል። በዚሁ በተያዝነው ዓመት 2017 ሀገሪቱ ውስጥ ፕሬዝደንታዊ ምርጫ እስከሚከናወን ድረስ መንግሥትና የፖለቲካ ተወዳዳሪዎች ያሳተፈ የሽግግር መንግሥት ለማቆም ጥረት እየተካሄደ መሆኑ ከርዕሰ ከተማ ኪንሻሳ የመጣ ዜና ዘግበዋል።
ክቡራንና ክቡራት አድማጮቻችን፣ ይህንን የያዝነውን አብይ ጾምን አስመልክተን ክርስቲያኖች በጾማቸው ወቅት ምን ማድረግ እንደሚጠበቅባቸው መጽሐፍ ቅዱሳችንን መሠረት ያደረጉ አስተምሮችን ወደ እናንተ በተከታታይ በማድረስ ላይ እንደምንገኝ ይታወቃል። ቀደም ባሉ ዝግጅቶቻችን ሰባቱን ሥጋዊ ወይም አካላዊ የምሕረት ተግባራት የሚባሉትን ማን እንደሆኑና መሠረታቸው ምን እንደሆነ ከየት እንደሆኑ ባጭሩ ወደ እናንተ ማቅረባችን ይታወሳል። በዛሬው ዕለት የአብይ ጾም አስተምሯችን ደግሞ በካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 2447 ላይ የተጠቀሱትን ሰባቱን መንፈሳዊ የምሕረት ተግባራትን ባጭሩ ወደ እናንተ እናደርሳለን። እንድትከታተሉን ከወዲሁ እንጋብዛለን። ክፍል 11 መንፈሳዊ የምሕረት ተግባራት። መንፈሳዊ የምሕረት ተግባራት ልክ ሥጋዊ ወይም አካላዊ የምሕረት ተግባራት የሰው ልጆች ለኑሯቸው የሚያስፈልጋቸውን መሠረታዊ ነገር በማጣት መከራና ሥቃይ ውስጥ በሚገቡበት ወቅቶች ሁሉ ከእነዚህ ሥቃይ ይላቀቁ ዘንድ የምንለግሳቸው ቁሳዊ ነገሮችን እንደሚመለከቱ ሁሉ መንፈሳዊ የምሕረት ተግባሮች የሚባሉት ደግሞ የሰው ልጆች በተለያዩ ማኅበራዊ፣ ኢኮኖሚያዊ ወዘተርፈ ምክንያቶች ከገቡበት የመንፈስ ወይም የሕሊና ቀውስ ሲወጡ ዘንድ ክርስቲያኖች ሊተገብሩት የሚገባቸውን ቁም ነገሮችን የሚያመለክቱ ናቸው። ከእነዚህም ሰባቱ መንፈሳዊ የምሕረት ተግባራት ውስጥ በቀዳሚነት የተጠቀሱት የማያውቁ ሰዎችን ማስተማር፣ በጥርጣሬ ውስጥ የሚገኙ ሰዎችን መምከር፣ ኀጢአተኞችን መገሰጽ፣ በደል የሚፈጽሙብንን ሰዎች ሁሉ በትዕግሥት ማለፍ የሚሉት አራቱ መሠረታቸውን በትንቢተ ዕዝቅኤል በምዕራፍ 33 ከቁጥር 7 እስከ 9 ላይ መሠረታቸውን ያደረጉ ናቸው። እንዲህም ይላል፣ የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ፣ ስለዚህም የምነግረውን ቃል ስማ፣ ማስጠንቀቂያዬንም ስጣቸው። ክፉን ሰው አንተ ክፉ ሰው በእርግጥ ትሞታለህ ባልኩት ጊዜ እርሱን ከመንገዱ እንዲመለስ ባታደርገው ያ ክፉ ሰው በኀጢአቱ ይሞታል፣ አንተ ግን ስለ ደሙ ተጠያቂ ትሆናለህ። ነገር ግን ክፉ ሰው ከመንገዱ እንዲመለስ ነግረኸው እሽ ባይል እርሱ ስለ ኀጢአቱ ይሞታል፣ አንተ ግን ራስህን አድነሃል በሚለው የእግዚአብሔር ቃል ላይ መሠረታቸውን አድርገዋል። አምስተኛውና በደልን ይቅር ማለት የሚለው ደግሞ ከእግዚአብሔር ምሕረት ከመቀበል በፊት አንተ ራስ ለሌሎች ምሕረትን አድርግ ከሚለው ጥንታዊ መንፈሳዊ አስተምሮ የመነጨ ነው። ያዘነን ማጽናናት የሚለው ስድስተኛው መንፈሳዊ የምሕረት ተግባር ደግሞ መሠረቱን ያደረገው በኦሪት ዘዳግም በምዕራፍ 15 ቁጥር 11 ላይ ነው። በሕይወት ላሉና ከዚህ ምድር በሞት ለተለዩ ሰዎች መጸለይ ያስፈልጋል የሚለው ሰባተኛውና የመጨረሻው መንፈሳዊ የምሕረት ተግባር ደግሞ መሠረቱን ያደረገው በሁለተኛው በመጽሐፈ መቃብያን በምዕራፍ 2 ላይ ነው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ስትከታተሉት የነበራችሁት አብይ ጾምን አስመልክተን በዚህ ጾማችን ወቅት ክርስቲያኖች በሕይወታቸው ሊተገብሩት ይገባል በማለት ጌታችን ኢየሱስ ክርስቶስ ካዘዘን ተግባራት ውስጥ የሚጠቀሱትን ሰባቱን መንፈሳዊ የምሕረት ተግባራትን ጠቅለል ባለ ሁኔታ ነበር ያስደመጥናችሁ። የእነዚህን ሰባቱን መንፈሳዊ የምሕረት ተግባራትን በሚቀጥሉ ዝግጅቶቻችን አንድ በአንድ እንዳስሳችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ ያበቃ። ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል አማርቲክ አት ቫቲራዲዮ ዶት ቪኤ በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።